ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ግንቦት 11 2015 ዓ.ም ዝግጅታችን ጀመረ።
ጥያቄዎቻችን ሁላ ሲመረመሩና ሲፈተሹ በኢትዮጵያዊነት ጥላ ስር ብቻ ከመላ ኢትዮጵያውያን ጋር በመሆን የሚፈቱ እንጂ በአማራ ክልል በሚደረግ በተናጠል ስራ የሚፈቱ አለመሆናቸውን በዝርዝር መምከር፣ ወጥ አቋም መያዝ ያስፈልጋል።
ቀደም ብለን የሰማናቸው የአማራ ክልል ርዕሰ መስተዳደር ይልቃል ከፋልን ነው። በባህር ዳር ከተማ ለክልሉ ከፍተኛና መካከለኛ አመራሮች በተዘጋጀው መድረክ ላይ ከተናገሩት እየተወሰደ ነው። በሌላ በኩል ደግሞ የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁር አስተያየትም አካተናል።
ይሄ ህገ መንግስት ህዝቦችን ብቻ አይደለም በብሔር የነጠላቸው መሪዎችን ሁሉ በጣጥቷቸዋል፣ አንድ እንዳይሆኑ አድርጓቸዋል። አሁን ብልጽግና እንደ ብልጽግና ስትመለከቱ በዚህም በዛ የሚያወጡት መግለጫ ኢቨን አይደማመጡም። እንደ አንድ ፖለቲካ መሪ እንኳን አጀንዳቸውን እንኳን በትክክል አይረዱም።
ረዳት ፕሮፌሰር ኤፍሬም አህዱን ነው የሰማናቸው። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች ጉዳዮችም ተካተዋል። እንደምን አምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደግፋም አብረውናሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድታመሹ እንጋብዛለን። አስቀድመን ዋና ዋና የዓለም ዜናዎች እንስማ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። በካርቱም ጦርነቱ በነዋሪዎች ላይ ከፍተኛ ጫና በማስከተል ላይ ባለበት ወቅት የታጠቁ ቡድኖችና ግለሰቦች የሚፈጽሙት ዝርፊያ ሌላ አሳሳቢ ጉዳይ ሆኗል ተብሏል። የፈጥኖ ድራሽ ኃይሉ በምድር ከተማዋን በተሻለ መቆጣጠሩና ጦር ሰራዊቱ ደግሞ በአየር ድብደባውን እንደቀጠለ በሚነገርበት ወቅት ውጊያው ከጀመረበት ከሚያዝያ 7 ጀምሮ የፖሊስ አባላት በመንገድ ላይ እንደማይታዩ ነዋሪዎች በመናገር ላይ ናቸው። ማንም የሚጠብቀን የለም፣ ፖሊስ የለም፣ መንግስትም የለም። ወንጀሎቹ ቤታችንን እየሰበሩ ያለንን ሁሉ በመውሰድ ላይ ናቸው ስትል የመንግስት ሰራተኛ መሆኗን የተናገረችው የ35 ዓመቷ ሳራ አብድላዚም ተናግራለች። የፈጥኖ ድራሽ ኃይሉ መኪና በመስረቅና የሰው ቤትን እንደ ካምፕ በመጠቀም ላይ መሆናቸውን አንዳንድ የዓይን እማኞች ተናግረዋል። የፈጥኖ ድራሽ ኃይሉ ይህን ያስተባብላል። 17,000 የሚሆኑና በሱዳን ባሉ 2 አደገኛ እስር ቤቶች የነበሩ ፍርደኞች በጦርነቱ መጀመሪያ ላይ ተለቀዋል። ለእስር ቤቱ መሰበር አንዱ ሌላውን ተጠያቂ ያደርጋል። በማዕከላዊ ምስራቅ ቡርኪና ፋሶ በጂሃዲስቶች የተፈጸመ ነው በተባለ ጥቃት 20 ሰዎች መገደላቸው ተሰምቷል። በዚህ ሳምንት 2 ጊዜ ታጣቂዎች 2 መንደሮችን ወረው ሴቶችና ሕፃናትን ጨምሮ 20 ሰዎችን እንደገደሉ የኤኤፍፒ ዘገባ አመልክቷል። አጥቂዎቹ በ2 መንደሮች ቤቶችን ካቃጠሉ በኋላ የቁም ከብቶችን ይዘው ሄደዋል ሲሉ አንድ የአካባቢው ባለሥልጣን ተናግረዋል። ተጨማሪ ጥቃት ሊሰነዘር ይችላል በሚል ፍራቻ ነዋሪዎች መንደሮችን ጥለው እየወጡ እንደሆነ ተነግሯል። የጸጥታ ኃይሎች ጥቃት መፈጸሙን አረጋግጠው አካባቢውን በቁጥጥር ስር ለማድረግ እየተንቀሳቀሱ መሆኑን አስታውቀዋል። ከጋናና ኮንጎ በሚዋሰኑት መንደሮች ውስጥ እስልምና አክራሪዎች ከዚህ በፊት በተደጋጋሚ ጥቃት ሲፈጸሙ እንደነበር ተነግሯል። 24 ሲቪሎችና 20 የሚሊሻ አባላት ባለፈው ወር በደረሰ ጥቃት መገደላቸውም ታውቋል። ከማሊ የሚመጡ ናቸው በሚባሉ የእስልምና ነውጠኞች ላለፉት 8 ዓመታት ተፈጽሟል በተባለ ጥቃት በቡርኪና ፋሶ ከ10,000 ሰዎች በላይ መገደላቸው ሲነገር ቢያንስ 2 ሚሊዮን የሚሆኑት ተፈናቅለዋል። 1/3 የሚሆነው የአገሪቱ ክፍል ከመንግሥት ቁጥጥር ውጭ ነውም ተብሏል። በካሜሩን በ10ም የአገሪቱ ክልሎች በፍጥነት በመዛመት ላይ ያለውን ኮሌራ ወረርሽኝ ለመግታት ባለሥልጣናት ገበያዎችን ዘግተዋል። መንግሥት እንደሚለው 20,000 የሚሆኑ ሰዎች በኮሌራ ተጠቅተዋል። በአገሪቱ ከሚኖረው 26 ሚሊዮን ሕዝብ ውስጥ ወደ ሆስፒታል ለሕክምና የሚሄደው ሰው ቁጥር እጅግ አነስተኛ በመሆኑ በበሽታው የታወቁ ሰዎች ትክክለኛ ቁጥር ከተጠቀሰው ሊበልጥ እንደሚችል ተሰግቷል። በመዲናው የሚገኙ 3 ዋና ዋና ገበያዎች መዘጋታቸውን መንግስት አስተውቋል። ገበያዎቹ ላይ በብዛት የሚሳተፉትና እድሜያቸው ከ21 እስከ 35 የሚደርሱ ወንዶች በኮሌራው ከተጠቁት ከፍተኛውን ቁጥር እንደሚይዙ መንግስት አስተውቋል። በሽታው መከሰቱ ከታወቀበት ከሚያዝያ 9 ጀምሮ በደርዘን የሚቆጠሩ ሰዎች መሞታቸው ሲታወቅ ሆስፒታሎች በታማሚዎች ተጨናንቀዋል ተብሏል። የሰባዊ ረድኤት ሰራተኞች ርቀት ባላቸው የገጠር መንደሮች መድረስ ስለማይችሉ የታማሚዎች ቁጥር ከተጠቀሰው በላይ ሊሆን እንደሚችል የቪኦኤው ሞኪ ኬንዚካ ከያውንዴ ላከው ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። ባለፈው ዓመት በነበረው ጸረ መንግሥት ተቃውሞ ተሳትፈዋል የተባሉ 3 ግለሰቦች ላይ ኢራን ዛሬ አርብ የሞት ቅጣትን ተፈጻሚ አድርጋለች። ሚዛን የተሰኘው የአገሪቱ ፍትሕ መሥሪያ ቤት ድር ገጽ እንዳስታወቀው ማጂድ ካዜሚ፣ ሳልህ ማርሃሽሚ እና ሳኢድ ያጎቢ በተባሉ ግለሰቦች ላይ የሞት ቅጣቱ ተፈጻሚ ተደርጓል። ሰዎቹ በምን መንገድ እንደተገደሉ ግን አልተገለጸም። 3 ግለሰቦች አንድ የፖሊስ አባልንና 2 የጸጥታ ጠባቂዎችን ገድለዋል ሲሉ ባለሥልጣናት ይከሳሉ። በሌላ በኩል 3 ግለሰቦች ላይ ሰቆቃ ተፈጽመዋል፣ ፈጸሙ የተባለውን ወንጀል በቴሌቪዥን ቀርበው በግዴታ እንዲያምኑ ተደርገዋል፣ እንዲሁም በሕግ ሂደት የመዳኘት መብታቸው ተገፏል ሲሉ የሰብአዊ መብት ተሟጋቾች ይከሳሉ። በአገሪቱ ከተደረገው ተቃውሞ ጋር በተያያዘ ኢራን እስካሁን 7 ሰዎች ላይ የሞት ቅጣትን ተፈጻሚ አድርጋለች። ማሻ አሚኒ የተባለች የ22 ዓመት ወጣት ሂጃብ በሚገባ አለበሽም በሚል በጸጥታ ኃይሎች ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ ባለፈው መስከረም የተቀሰቀሰው አመፅ አሁን ጋብ ያለ ቢመስልም አልፎ አልፎ ግን ተቃውሞች ይስተዋላሉ። በእስልምና እምነት ግዴታ የሆነውን ሂጃብ ባለመልበስ በርካታ ሴቶች በመንግሥት ላይ ያላቸውን ተቃውሞ በማሳየት ላይ ናቸው። የሳዑዲው አልጋ ወራሽ ሞሐመድ ቢን ሰልማን በጀዳ በመካሄድ ላይ ባለው የአረብ ሊግ ጉባኤ መክፈቻ ሥነ ሥርዓት ላይ ሶሪያንና ዩክሬንን እንኳን ደህና መጣችሁ ብለዋል። የሶሪያው ፕሬዚደንት ባሻር አልአሳድ ከ12 ዓመታት መታገድ በኋላ በጉባኤው ሲታደሙ፣ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደግሞ ከሩሲያ ጋር ላለባቸው ጦርነት ድጋፍ ለማሰባሰብ በጉባኤው ላይ ድንገት ተገኝተዋል። በሁለቱም አገሮች ላይ በሩሲያ የተፈጸመው የአየር ድብደባ ከፍተኛ ውድመት አስከትሏል። በሶሪያ ግን የሩሲያ ድብደባ የሚፈጸመው በአልአሳድ ጥያቄ ነው፣ በስልጣን ላይ ለመቆየት እንደረዳቸው ይነገራል። በርካታ የአረብ አገራት ከሩሲያ ጋር ያላቸውን ግንኙነት አሁንም እንደጠበቁ ሲሆን በዩክሬን ላይ በሚደረገው ጦርነትም ገለልተኛ አቋማቸውን እንዳሳዩ ነው። የአረብ ሊጉ ጉባኤ በሱዳንና በሌሎችም አካባቢዎች በሚካሄዱ ግጭቶች ላይ ያተኩራል ተብሏል። በመጨረሻም አድማጮች፣ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በጃፓን በሚካሄደው የቡድን 7 አገራት ጉባኤ ላይ ለመሳተፍ ወደዚያው እንደሚያቀኑ የዩክሬን የጸጥታ ባለሥልጣናት አስታውቀዋል። ዜሌንስኪ ወደ ጃፓን በሚያቀኑበት በዚህ ወቅት ሩሲያ የዩክሬንን ከተሞች በአየርና በሚሳኤል መደብደቧን ቀጥላለች። የባክሙትን ከተማ ለመቆጣጠር የሚደረገው ከፍተኛ ፍልሚያም ቀጥሏል። ዋና ከተማዋ ኪቭ ትናንት ማምሻውን ኢራን ሰራሽ በሆኑ ድሮኖች ኢላማ ስትሆን አምሽታለች ተብሏል። በያዝነው የፈረንጆች ወር ለ10ኛ ጊዜ መሆኑ ነው። ድሮኖቹ በሙሉ በአየር ላይ እንዳሉ መደምሰሳቸውን የዩክሬን ሰራዊት አስታውቋል። የዩክሬን መከላከያ ሰራዊት በሌላ በኩል ዛሬ ማምሻውን 16 የሚሆኑ ድሮኖችን እንዲሁም 1 ክሩዝ ሚሳይልን መጥተው መጣላቸውን አስታውቀዋል። ቦታው የት እንደሆነ ከመግለጽ ግን ተቆጥቧል። በሂሮሺማ ጃፓን የሚካሄደው የቡድን 7 አገራት ጉባኤ በሩሲያ ላይ ጠንከር ያለ ቅጣት ለመጣል እንደሚመክር ይጠበቃል ተብሏል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ከቀሪ መሰናዶዎች ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 11 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አድማጮቻችን፣ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ጉዳያችን እንሻገር። የአማራ ክልል ሕዝብ የሚያነሳቸው መሠረታዊ ጥያቄዎች የሚፈቱት በሰላማዊ መንገድ ብቻ ነው ሲሉ የክልሉ ርዕሰ መስተዳድር ይልቃል ከፋለ ተናግረዋል። በባህር ዳር ከተማ ለክልሉ ከፍተኛና መካከለኛ አመራሮች የተዘጋጀውና ትናንትና በርዕሰ መስተዳደሩ ንግግር በተከፈተው መድረክ ውይይት እየተካሄደ ይገኛል። ርዕሰ መስተዳደሩ በውይይቱ መክፈቻ ንግግራቸው ባስተላለፉት መልእክት በክልሉ ከፍተኛ አመራሮች ላይ የሚደረገው የስም ማጥፋት ዘመቻ ክልሉን መሪ አልባ በማድረግ የሕዝቡን ጥያቄ ለማዳፈን የታሰበ ነው ብለዋል። የአማራ ሕዝብ መሰረታዊ ጥያቄዎች የሚፈቱት ህዝቡ ከአመራሩ ጋር አንድነቱን በማጠናከር ከአጎራባሽ ክልሎችና ከፌዴራል መንግስቱ ጋር በጋራ በመቆም ነው ብለዋል ርዕሰ መስተዳድሩ። የአሜሪካ ድምፅ ያነጋግራቸው የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ረዳት ፕሮፌሰር ኤፍሬም አህዱ ግን ብልጽግና ፓርቲ ለአማራ ህዝብ ጥያቄዎች ምላሽ መስጠት የሚችለው በውስጡ ያለውን ክፍፍል ቀርፎ እንደ አንድ ፓርቲ መንቀሳቀስ ሲችሉ ነው ብለዋል። አስቴር ምስጋናው ዝርዝር አላት።
ትላንት ሐሙስ ግንቦት 10 ቀን 2015 ዓመተ ምህረት የተጀመረውና ለአምስት ቀናት እንደሚቆይ የተነገረው የአማራ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ውይይት በቅርብ ጊዜ በክልሉ ከተከሰቱ ግጭቶች በኋላ የመጀመሪያው ነው። የውይይቱ ዋና አጀንዳ ያደሩ የአማራ ህዝብ ጥያቄዎች መሆናቸውን የክልሉ ርዕሰ መስተዳደር ይልቃል ከፋለ ተናግረዋል። ርዕሰ መስተዳደሩ ያደሩ ያሏቸው የአማራ ህዝብ ጥያቄዎች የወሰንና የማንነት፣ የህገ መንግስት መሻሻል፣ የዜጎች መብት መከበር፣ የጨቋኝና ተጨቋኝ ትርክቶች ይስተካከል የሚሉትን ርዕሰ ጉዳዮች በማሳያነት ጠቅሰዋል። እነዚህ የህዝብ መሰረታዊ ጥያቄዎች የሚፈቱትም በሰላማዊ መንገድ ብቻ ነው ብለዋል። ጥያቄዎቹ ቀድሞውንም የታወቁ ቢሆኑም በተደራጀ አግባብ መልስ እንዲያገኙ እንቅስቃሴ አለመደረጉን የጠቀሱት ርዕሰ መስተዳደሩ ያደሩት ጥያቄዎች ከሌሎች ወቅታዊ አጀንዳዎች ጋር ተደምረው ህዝቡን ለሌላ ቁጣ እየገፋፉት ናቸው ብለዋል። ይህም ሆኖ ክልሉን በማተራመስ የሚፈታ ነገር እንደሌለና ጥያቄዎቹ ምላሽ የሚያገኙት በኢትዮጵያ ጥላ ስር እንደሆነ ያስገነዘቡት ርዕሰ መስተዳደሩ የአማራ ህዝብ ከአጎራባች ክልሎችና ከፌዴራል መንግስቱ ጋር በመሆን እንዲፈቱ አቋም ይይዛል ብለዋል።
የኛ አላማችን ትክክለኛ ዲሞክራሲያዊ ሰላማዊ በሆነ መንገድ በኢትዮጵያዊነት ማዕቀፍ ስር ጥያቄዎች እንዲፈቱና እንዲስተናገዱ ማድረግ ነው። ጥያቄዎቻችን ሁላ ሲመረመሩና ሲፈተሹ በኢትዮጵያዊነት ጥላ ስር ብቻ ከመላ ኢትዮጵያውያን ጋር በመሆን የሚፈቱ እንጂ በአማራ ክልል በሚደረግ በተናጠል ስራ የሚፈቱ አለመሆናቸውን በዝርዝር መምከር፣ ወጥ አቋም መያዝ ያስፈልጋል። አማራ ክልልን ለማተራመስ የሚደረገው መርዘኛ ፕሮፓጋንዳ ህብረተሰባችን ተጠቂነት ስሜት እንዲያዳብር አድርጓል። ህብረተሰባችን ተጠቂ ነኝ ብሎ እንዲያስብ በርካታ ምክንያቶች ቢኖሩም እነዚያን ችግሮች ተመልክተን መፍትሄ መስጠት ላይ ማተኮር እንጂ በየጊዜው በሚመጡ አጀንዳዎችና ግብታዊ እርምጃዎች ክልላችን በማተራመስ የሚቋጭ ትግል መኖር የለበትም። የትግል ስልታችን ነድፈን ለይተን አቋም ይዘን እንታገላለን። ይህ ከሆነ ጥያቄዎች ይመለሳሉ። እንዴት እንደሚመለሱ ይታወቃል። ትግላችን ተጠናክሮ ይሄዳል። ይህን ለማድረግ ከአጎራባች ክልሎች ጋር፣ ከመላ ኢትዮጵያውያን ጋር፣ ከፌዴራል መንግስት ጋር እጅና ጓንት በመሆን የአማራ ክልል ህዝብ መብት ጥቅም እናስከብራለን፣ እናረጋግጣለን።
በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ኤፍሬም አህዱ የአማራ ህዝብ ያነሷቸው ጥያቄዎች በወቅቱ ምላሽ አለማግኘታቸውን ተናግረዋል። ህዝቡ በተለያየ መንገድ ቁጣውን እየገለጸ ባለበት በዚህ ሰዓት የአማራ ብልጽግና ፓርቲ ቁጭ ብሎ መምከሩ ጥሩ ቢሆንም የአማራ ህዝብ ጥያቄዎችን ለመፍታት ግን የብልጽግና ፓርቲ አባላትና አመራሮች እንደ ሀገር ተናበውና ተከባብረው በጋራ መስራት እንዳለባቸው አስረድተዋል። አሁን ያለው ሁኔታ ግን ያ አይደለም ብለዋል።
ይሄ ህገ መንግስት ህዝቦችን ብቻ አይደለም በብሔር የነጠላቸው መሪዎችን ሁሉ በጣጥሷቸዋል፣ አንድ እንዳይሆኑ አድርጓቸዋል። አሁን ብልጽግና እንደ ብልጽግና ብትመለከቱ በዚህም በዛ የሚያወጡት መግለጫ ኢቭን አይደማመጡም። እንደ አንድ የፖለቲካ መሪ እንኳን አጀንዳቸውን እንኳን በትክክል አይረዱም። የተለያየ ነው የሚያንጸባርቁት። ስለዚህ በክልሉ የሚከናወነው ጥያቄዎች አልተመለሱም። ይሄ ጥያቄዎች እንዲመለሱ ሌሎች ክልሎችም አብረው መንቀሳቀስ ይገባቸው ነበር አትሊስት እንደ ብልጽግና። ምክንያት ያንድ ክልል ጥያቄ ካልተመለሰ ያው ሀገር ሰላም እንደማይሆን ይታወቃል። ስለዚህ ሌሎችም ሊያግዙ ሲገባ እንደውም ከመግለጫው እንደምናየው የአማራ ብልጽግና መሪዎችም እንደሚሉት በማህበረሰቡ ውስጥ የተጠቂነት ስሜት ከጊዜ ወደ ጊዜ እንዲፈጠር እያደረጉ ነው። የአማራ ክልል መሪ እንዳይኖረውም እየተደረገ ነው። ህዝቡንም አንድ ለማድረግ መጀመሪያ እኛ እንድንሆን እንነጋገር እያሉ ይመስለኛል በእኔ አረዳድ። ስለዚህ መልእክቱ ያው አንድም ለህዝብ ነው፣ አንድም ለራሳቸው ፓርቲ ለብልጽግና ይመስለኛል።
ረዳት ፕሮፌሰር ኤፍሬም አክለውም ችግሮች ከመፈጠራቸው በፊት የህዝብ ጥያቄ ምላሽ ለመስጠት እንዲህ አይነት ውይይቶች ቢደረጉ ተገቢ ነበር ብለዋል። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ በትላንትናው የውይይት ውሎ ላይ ስለተነሱ ጥያቄዎች በክልሉ መንግስት ቴሌቪዥን ቀርበው አብራርተዋል።
የዜጎች መብት እንዴት ነው ይከበር? በክልሉ ውስጥም በክልሉ ውጭም ዜጎቻችን መብቶቻቸው እንዴት ይከበራል ሚሉ መሰረታዊ ተደርገው በተለያየ ጊዜ የወጡ ያደሩ የዋሉ ጥያቄዎች ሲደመር በአጠቃላይ ደግሞ የአማራ ህዝብ የሚፈልገው ሰላም ነው። የሰላም ጥያቄ ያለበት፣ ዴሞክራሲ ጥያቄ ያለበት፣ በተለይም ደግሞ አሁናዊ ፈተናዎቹ ይሄ መሪ የማሳጣት እንቅስቃሴ፣ ስርዓት አልበኝነት፣ የተጠቂነት ስሜት እንዲጎለብት የሚያደርጉ ዝንባሌዎች፣ ጠላትን እያበዙ ወዳጅን የሚቀንሱ አይነት አካሄዶች እና መሪን ከመሪ መሪን ከአባሎቹ መሪን ከአጠቃላይ ከህዝቡ ትስስሩን ሊበጥሱ የሚችሉ አጠቃላይ አደጋዎች እየተሰሩበት ያለ እንደሆነ በሚገባ ታይቷል።
የገዢው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአማራ ክልል ጽህፈት ቤት ኃላፊ የነበሩትን የአቶ ግርማይ ሽጥለን ግድያ ተከትሎ በአማራ ክልል ከፍተኛ የሆነ ጸጥታዊ ውጥረት መፈጠሩን በትላንቱ የመክፈቻ ንግግራቸው የገለጹት ርዕሰ መስተዳድሩ ዶክተር ይልቃል ከፋለ ለወቅታዊ ችግሮች መነሻው ጽንፈኝነት ነው ብለዋል። በባህር ዳር በተጀመረው በዚህ ውይይት ከክልሉ ልዩ ልዩ አካባቢዎች የተውጣጡ 1400 የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በመሳተፍ ላይ ናቸው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን በእጅጉ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት ምክንያት ከትግራይ ክልል ልዩ ልዩ አካባቢዎች የተፈናቀሉ ሰዎች ወደ ቀያቸው ለመመለስ ጠይቀዋል። በዛሬው ዕለት ተፈናቃዮቹን ወክለው ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር ውይይት ያደረጉ ተፈናቃዮች ወደ ቀያቸው ለመመለስ ተደጋጋሚ ጥያቄ ማቅረባቸውን አውስተው አፋጣኝ ውሳኔ እንዲሰጣቸው ጠይቀዋል። ከክልሉ የማህበረሰብ ተወካዮች ጋር ውይይት ያደረጉት አቶ ጌታቸው ከፌዴራሉ መንግስት ጋር በመተባበር ተፈናቃዮችን ወደ ቀያቸው የመመለሱን ስራ እንደሚያስፈጽሙ ተናግረዋል። የተጠያቂነትና በክልሉ ውስጥ አሉ የተባሉ የጸጥታ ስጋቶች ከተሳታፊዎች በኩል መነሳታቸውን የአሜሪካ ድምፅ ሰምቷል። ከማህበረሰቡ ጋር የተደረገው ይህ ውይይት ለመገናኛ ብዙሃን ዝግ ነበረ። በሌላ ዜና የ42 ሀገራት ኤምባሲዎች ወታደራዊ አታሼዎች የሰላም ስምምነቱ ትግበራ ሂደት ያለበትን ሁኔታ በመጎብኘት ላይ ይገኛሉ። ሙልጌታ ጽባ የዘገባዎችን ዝርዝር ይነግረናል።
ከተመሰረተ 50 ቀናትን ያስቆጠረው የትግራይ ክልል ጊዜያዊ አስተዳደር ዛሬ በመቀለ ከተማ ከማህበረሰብ ተወካዮች ጋር ውይይት አካሂዷል። በክልሉ ውስጥ ከሚገኙ ከሁሉም አካባቢዎችና ከጦርነቱ በፊት በትግራይ ክልል ስር ከነበሩ አሁን ደግሞ በአማራ ክልል ስር አስተዳደር ከሚተዳደሩ አካባቢዎች የተፈናቀሉ ሰዎች ጨምሮ በአጠቃላይ 600 የሚደርሱ የማህበረሰብ ተወካዮች በውይይቱ ላይ ተሳትፈዋል። አቶ ጌታቸው ረዳ ከማህበረሰቡ ተወካዮች ጋር ያካሄዱት ውይይት ለብዙሃን መገናኛ ዝግ ነበር። በውይይቱ ላይ ተሳታፊ ከነበሩት አንዷ ወይዘሮ ረህመቱ ሐድሽ ከወፍላ ወረዳ ተፈናቅለው በማይጮ ከተማ እንደሚኖሩ ለአሜሪካ ከድምጽ ገልጸዋል። ተፈናቃዮች ወደ ቀያችን እንድንመለስ ተደጋጋሚ ብንጠይቅም መልስ አላገኘንም ብለዋል።
እና ለመረበትናን መልስ ሐሳብንና ማለት ግን አው ጊዜውማ
ወደ ቀያችን እንድንመለስ ፍላጎቱ አለን። ጊዜያዊ አስተዳደሩ ግን ዛሬ ነገ ያለ እስካሁን አቆይቶናል። እርዳታ ለኛ መጥቶም እያስቀሩት ነው። ጊዜው የሚዘራበት ነው። ዘንድሮ ያልዘራ በሚቀጥለው ዓመት አያገኝም። ጊዜያዊ አስተዳደሩ 6 ወራት አስቆጥሮ እስካሁን ምንም አልሰራም።
የውይይቱ ተሳታፊዎች ካነሷቸው ጥያቄዎች ውስጥ ተፈናቃዮች ወደ ቀያቸው መመለስ እንደሚገኝበት የገለጹልን ደግሞ ያስተዳደሩ ጽፈት ቤት ኃላፊ አቶ አማኑኤል አሰፋ ናቸው።
ተፈናቀሉ ህዝቦች ወደ ቀያቸው መመለስ ካልቻሉ በዚህ ሰዓት ክረምት እየደረሰ ነው ያለው። ስለዚህ ምርታማነቱን ማረጋገጥ አይችልም፣ ማረስ አይችልም፣ ማፍራት አይችልም። ስለዚህ ክረምት ላይ አፍርቶ ወይም ዘርቶ የእርሻ ስራውን አከናውኖ ለሚቀጥለው 2016 ዓ.ም ራሱን መቻል ካልቻለ ችግሩ ዘላቂ ይሆናል። ህዝቡ በልመናና በችግር ውስጥ እንዲኖር ያደርጓል። በሚቀጥለው ክረምት ያው እንደምታውቀው መጠለያ ጣቢያዎች በሸራ በምናምን የተጠጋገኑ ናቸው። ስለዚህ በዚህ ሁኔታ እንዴት ህዝቡ ሊኖር ይችላል? ስለዚህ መንግስት እነዚህ ጉዳዮች ቀዳሚነት ሰጥቶ መስራት ካልቻለ ችግሩ በጣም ከፍተኛ አደጋ እየሆነብን ነው። ሰው በረሃብ እየሞተ ነው ያለው። ህመም ምክንያት በርዛት ምክንያት ለከፍተኛ ህመምና ሞት እየተጋለጠ ነው ያለው።
ውይይቱ ከመጀመሩ በፊት የመክፈቻ ንግግራቸውን በይፋ ያደረጉት አቶ ጌታቸው ረዳ አስተዳደራቸው ከፌዴራሉ መንግስት ጋር በመተባበር ተፈናቃዮች ወደ ቀያቸው የመመለስ ስራ እንደሚተገብር ተናግረዋል። አቶ ጌታቸው በዚህ ንግግራቸው ላይ በጦርነቱ ምክንያት በህዝብ ላይ ተፈጽሟል ላሉት በደል ተጠያቂነት እንዲኖር አስተዳደራቸው እንደሚሰራም ተናግረዋል።
አብ ትግራይ ተፈጸሙ ገበናት መልእኻ ተሐታትነት ክተረጋገጸሎም ተወይንኻ
በትግራይ የተፈጸሙ ወንጀሎች በኢትዮጵያ ውስጥ ከሚደረግ የፍትህ ሂደትና ተቋማትና ከትግራይ ተቋማት ውጪ የሆነ ዓለም አቀፍ ተቋማት የግድ ያስፈልጋል። መጠራጠሩም ጠፍቶ ወደ መተማመን እንዲያድግ ተብሎ ተጠያቂነት ይቅር የሚባል ነገር የለም። ተቀራርቦ መስራት ግን ያስፈልጋል።
የትግራይ ኃይሎች ፈጽመውታል የተባሉ ወንጀሎችም በገለልተኛ አካል እንዲጣራ ዝግጁ መሆናቸው ገልጸዋል። ክልሉ ከፌዴራሉ መንግስት ጋር የተሻለ ግንኙነት እንዲኖር እየሰራ እንደሚገኘው ሁሉ ከአማራ ክልልና ከኤርትራም ጋር ለህዝቡ ሰላም ሲባል ተመሳሳይ ነገር ማድረግ እንደሚያስፈልግ ተናግረዋል። የጽህፈት ቤቱ ኃላፊ አቶ አማኑኤል አሰፋ በበኩላቸው ህዝቡ የሚያነሳቸው ጥያቄዎች እንዲፈቱ ለማድረግ ውይይቱ ጠቀሜታ አለው ብለዋል።
በተቻለ መጠን ከህዝቡ ጋር ተባብረን መፍታት ያለብን ችግሮች፣ መስራት ያለብን ነገሮች ቀዳሚነት ሰጥተን ለመስራት የሚያስችል መድረክ ነው እየሆነ ያለው። ሁሉም አመራር በሚገባው ልክ እየተነገረው ነው ያለው። በዚህ ተግባብተን የህዝቡን ችግር ቀዳሚነት ሰጥተን ለመፍታት የሚያስችሉ እድሎች እንፈጥራለን። ከፌዴራል መንግስት ጋር የተጀመሩ ግንኙነቶችና የሰላም ውይይቶችን ማጠናክረን ቀዳሚነት መስጠት ያለብን ነገሮች ለይተን ለመስራት የሚያስችል ሀሳቦች እየቀረቡ ነው ያሉት።
ሌላ በውይይቱ ላይ የተነሳ ጉዳይ በክልሉ ውስጥ በተለያዩ ከተሞች ዘረፋ መኖሩ ነው። አቶ ጌታቸው በተለያዩ ቦታዎች የሚታዩ ዘረፋዎች ለማስቆምና ጸጥታ ለማስከበር አስተዳደራቸው ትኩረት ሰጥቶ እንደሚሰራ ተናግረዋል። በሌላ ዜና የ42 ሀገራት ኤምባሲ ወታደራዊ አታሼዎች በትግራይ ክልል የሰላም ስምምነቱን ትግበራ እየጎበኙ ናቸው። የኢትዮጵያ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ለአሜሪካ ድምፅ እንደገለጹት የዩናይትድ ስቴትስ ጨምሮ የ42 ሀገራት ኤምባሲ ወታደራዊ አታሼዎችና የ10 ዓለም አቀፍ ተቋማት ተወካዮች የሰላም ስምምነቱ ትግበራ በአካል ለመመልከት ወደ ትግራይ መምጣታቸውን ገልጸዋል። በብዙሃን መገናኛ የሚከታተሉት የሰላም ስምምነቱ ትግበራ ራሳቸው መጥተው በአካል እንዲመለከቱት በማድረግ የትጥቅ መፍታትና ተዋጊዎች መልሶ የማደራጀት ስራ ዲዲአር ትልቅ ሀብት ስለሚያስፈልግ ሀብት የማሰባሰብ ስራ ላይ አጋዥ እንዲሆኑ ታልሞ የተካሄደ መሆኑን ጀነራሉ ጠቁመዋል። ጉብኝታቸውም ዛሬ ግንቦት 11 2015 ዓ.ም መጀመሩንና የሚቀጥል መሆኑን ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለ።
ከአሜሪካ ድምፅ የአርብ ምሽት ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ ከተማ የጎዳና ሕፃናትን በኃይልና በዘፈቀደ እየተሰበሰቡ የመብት ጥሰት እየተፈጸመባቸው እንደሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ባወጣው መግለጫ በከተማዋ የአደባባይ በዓላት ሲከበሩና ዓለም አቀፍ ስብሰባዎች በሚኖሩበት ጊዜ የጎዳና ላይ ሕፃናት በየቦታው ያለፈቃዳቸው እየተሰበሰቡ በጅምላ ተይዘው ወደ መቆያ ስፍራ ይወሰዳሉ ብሏል። ይህ ሁኔታ የሰብአዊ መብቶቻቸውን የሚጥስና የሕግ መሠረት የሌለው እንደሆነም በኮሚሽኑ የክትትልና ምርመራ ዲሬክተር ሰላማዊት ግርማይ ለአሜሪካ ድምፅ ተናግረዋል። እንዲህ አይነት የኃይል የዘፈቀደና ሕገ ወጥ አሰራር ሊወገድ እንደሚገባም ኮሚሽኑ በመግለጫው አሳስቧል። በጉዳዩ ላይ አስተያየት የሰጠው የሴቶች ሕፃናትና ማኅበራዊ ጉዳይ ሚኒስቴር የዚህ አይነቱ አካሄድ ተቀባይነት እንደሌለው ሲገልጽ፣ የአዲስ አበባ የሴቶች የሕፃናት ማኅበራዊ ጉዳይ ቢሮ ደግሞ ዜጎችን ከጎዳና ላይ የማነሳው በፈቃዳቸው ነው ብሏል። ከአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ አስተያየት ለማግኘት ያደረግነው ጥረት ግን ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአዲስ አበባ ከተማ ህዝባዊና ሃይማኖታዊ በዓላት በሚከበሩበት ጊዜ እንዲሁም በመዲናዋ የሚደረጉ ዓለም አቀፋዊና አህጉራዊ ጉባኤዎች ሲኖሩ በርካታ የጎዳና ላይ ህጻናት በመንግስት የጸጥታ ኃይሎች ከሚያድሩበት ቦታ እንዲነሱ በማድረግ ወደ ማቆያ ስፍራዎች ይወሰዳሉ ይላል። ይህ የሚደረገውም የህጻናቱን መብት በጣሰ አኳኋን መሆኑን በኮሚሽኑ የክትትልና ምርመራ ክልላዊ ዲሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ተናግረዋል።
በጣም በርካታ የሆኑ ሰዎች ያው በየተያዙ በጅምላ በፖሊስ አስገዳጅነት ማለት ነው ያው ከጎዳና ላይ እየተጫኑ በፈቃዳቸው ሳይሆን በቁጥጥር ስር ይውላሉ ማለት ነው። የሚያዙበት አግባብ በጣም መሸት ብሎ 3 ሰዓት 4 ሰዓት በኋላ ጀምሮ እስከ ሌሊት 7 ሰዓት 8 ሰዓት የሚሄድበት ሁኔታ አለ። በዚህ አግባብ እንግዲህ ያው በጣም በርካታ ሰዎችን ፖሊስ በቁጥጥር ስር እየዋለ ወደ ማቆያ ቦታዎች የሚያስገባበት አግባብ ያው የህግ መሰረት የሌለው ነው ማለት ነው።
ኮሚሽኑ በተለያዩ ጊዜያት የቀረቡለትን ጥቆማዎች መሰረት በማድረግ ባደረገው ክትትል ቁጥራቸው ከ5000 እስከ 7000 የሚደርሱ ህጻናት በከተማዋ የጸጥታ ኃይሎች ከጎዳና ላይ በሌሊት ታፍሰው በአቃቂ ክፍለ ከተማ በሚገኝ የተሃድሶ ማዕከል ውስጥ ተይዘው መቆየታቸውን አረጋግጫለሁ ብለዋል። በዚህ ማዕከል ውስጥ ያለው የአያያዝ ሁኔታቸውም ጉድለት እንዳለበት ሰላማዊት ግርማ ይጠቅሰዋል።
በአንድ ክፍል ውስጥ በጣም ብዙ ሰዎች የመያዝና የመታፈን እንደዚሁም በቂ አየር እንቅስቃሴ በሌለበት ክፍል ውስጥ መያዝ፣ የንጽህና ልብስ ሳይቀይሩ በጣም በርካታ ቀኖች የት እንዳሉ የሚያውቅም ስለሌለ ወይም እንደልባቸው መንቀሳቀስም ስለማይችሉ ንጽህና አጠባበቅ ላይ ክፍተቶች አሉ። ምግብ አገልግሎት ላይ ክፍተት አለ። እንደዚሁ ደግሞ የሕክምና በተለይ ተላላፊ በአንድ ክትትል ወቅት ለምሳሌ እንደዚሁ ተላላፊ በሽታዎች በጣም በርካታ የተያዙ ሰዎች ከዛው ወደ ተላላፊ በሽታ ገብቶ ያው ወደ ጤና ችግር የገቡበት እንዲሁም ያው ከተለቀቁ በኋላ ደግሞ ሕክምና እንዲያገኙበት የተደረጉ ሁኔታዎች እንዳሉ በክትትል ወቅት መታዘብ ችለናል።
ከነሐሴ 2014 እስከ ጥር 2015 ዓ.ም ድረስ ባለው ጊዜ ውስጥ በአዲስ አበባ ከተማ የጎዳና ህጻናትን ጨምሮ ቢያንስ 14,000 ሰዎች ከጎዳና ላይ በጸጥታ ኃይሎች በግድ ታፍሰዋል ይላል ኮሚሽኑ። የአሜሪካ ድምፅ ስለዚህ ጉዳይ የአዲስ አበባ ከተማ የሴቶች የህጻናትና ማህበራዊ ጉዳይ ቢሮን ጠይቋል። የቢሮው ምክትል ኃላፊ ወይዘሮ ገነት ቅጣው በሰጡት አስተያየት ቢሮው የጎዳና ላይ ህጻናትን ጨምሮ የጎዳና ተዳዳሪዎችን የሚያነሳው በእቅድ ነው፣ ሂደቱን በፍላጎት ላይ የተመሰረተ ነው ብለዋል።
ውሎ አዳራቸውን ጎዳና ያደረጉ ዜጎች እናነሳለን። በእቅድ ማለት በጀት ይዘንለት ነው የምናነሳው። ጎዳና እንደ የትኛውም ስራ ክፍል በጀት አለው።
የጎዳና ላይ ተዳዳሪዎችና የጎዳና ላይ ህጻናት ፍላጎት ሳይኖራቸው ይነሳሉ የሚለው ላይ ምን ይሉኛል?
ጎዳና እኮ መኖሪያ አይደለም። ማህበራዊ ችግሮች ናቸው ዜጎችን ጎዳና የሚያወጧቸው። የማህበራዊ ችግር ተጎጂ ናቸው ብለን ነው የምናስበው እንጂ ጎዳና የነሱ ነው መኖሪያቸው ማደሪያቸው ማድረግ መብት አላቸው ብለን ስለማንነሳ እዚህ ላይ መግባባት ይጠይቃል ማለት ነው።
ስትሰበስቧቸው አንነሳም የሚሉት አሉ?
እኛ አላጋጠመንም።
ከአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በሌላ መድረክ ላይ በአሜሪካ ድምፅ ስለ ጉዳዩ ተጠይቀው በሰጡት ምላሽ የጎዳና ላይ ህጻናት ያለ ፈቃዳቸው መነሳት የለባቸውም ብለዋል።
እንደተባለው ያለ ፈቃድ ህጻናትን ከጎዳና ላይ ህጻናትን ብቻ ሳይሆን ማንኛውም ዜጋ ያለ ፈቃድ መነሳት የለበትም። በሰብአዊ መብት ኮሚሽንም የተገለጸው ትክክለኛ ነው ብለን እኛም እንደ ሚኒስቴር መስሪያ ቤት የምናምንበት የምንሰራበትም አሰራር ያንን የበለጠ አጠናክረን መቀጠል ያለብን የዘመቻ ስራ መሆን የለበትም። ምክንያቱም ሰው ላይ የሚሰራ ስራ በጣም ከባድ ስራ ነው። ከምልመላ ጀምሮ እስከ አፈጻጸም ድረስ እንዴት ነው ከጎዳና ላይ መነሳት ያለባቸው? ወደ 17 የሚሆኑ ማኑዋሎችን ያዘጋጀ ነው። ጎዳና ላይ የሚገኙትን ዜጎች አሳምኖ በደንብ አእምሯቸው እንዲለወጥ አድርጎ ወደ ተቋማት አስገብቶ የስነ ልቦና ድጋፍን ጨምሮ ሕክምናን ጨምሮ ወደ ነበሩበት ሰላማዊ ኑሮ እስከሚመለሱ ማድረግ ጊዜን የሚፈጅ ነው።
የሴቶችና ማህበራዊ ጉዳይ ሚኒስቴር ህጻናትን ጨምሮ የጎዳና ተዳዳሪዎችን ለመርዳት የተለያዩ የማህበራዊ ጥበቃ ፕሮግራሞችን ቀርጾ እየሰራ እንደሆነና ችግሩን በተቀናጀ መልኩ ለመፍታትም የማህበራዊ ጥበቃ ፈንድ ለማቋቋም መታቀዱን ሚኒስትሯ ኤርጎጌ ተስፋዬ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ዳይሬክተር ሰላማዊት ግርማይ በበኩላቸው መንግስት የጎዳና ላይ ህፃናትን በተመለከተ በሚሰራው ስራ ሁሉ ሰብአዊ መብታቸውን እንዲያከብር ጥሪ አቅርበዋል።
ማንኛውም ሰው በነፃነት የመንቀሳቀስ መብቱ ሊገደብ የሚችለው በህግ አግባብ ብቻ እንደሆነ ያው የተለያዩ ሀገራችን ህገ መንግስት ጀምሮ እንደዚሁም የተለያዩ ዓለም አቀፍ ሰነዶችን ያው አጽድቃለች ሀገራችን። ስለዚህ በዛ መሰረት በተለይ ደግሞ ህጻናትን አስመልክቶ በህገ መንግስቱ በጣም ልዩ ጥበቃ ይደረግላቸዋል። የተለያዩ ደግሞ የህጻናት መብቶች ኮንቬንሽኖችን ያው ላይ ያሉ ድንጋጌዎች በተለይ የመያዝና ነፃነታቸውን የመገደብ ተግባር በጣም በጥንቃቄ ህግን መሰረት አድርጎ ብቻ የእነሱ ጥቅምና ደህንነት ቅድሚያ በመስጠት ብቻ እንዲከናወን ያስገድዳል ማለት ነው። ስለዚህ ይሄን ኃላፊነት የፌዴራልም ሆነ የአዲስ አበባ ሴቶችና ህጻናት ቢሮ ማለት ነው ዘላቂ የሆነ የመፍትሄ ሀሳብ በመቀየስ እንደዚሁም መረጃ በማጠናከርና ትንተና በማካሄድ ያው ዘላቂ የሆነ መፍትሄ ላይ እና የልጆችን ጥቅምና ደህንነት ያስጠበቀ ምላሽ ሊሰጠው ይገባል ማለት ነው።
በኢትዮጵያ ውስጥ ወደ 150,000 የሚገመቱ የጎዳና ላይ ህጻናት እንዳሉ የጠቀሰው የሰብአዊ መብት ኮሚሽን መግለጫ ከዚህ ውስጥ ወደ 60,000 የሚጠጉት በአዲስ አበባ ከተማ እንደሚገኙም ይገመታል ይላል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ተኩል ሆኗል። ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ተኩል ላይ ነው። የመጽሔቱ ትንታኔ ይቀጥላል። ቀጣዩ ዘገባ ደግሞ ወደ ሱዳንና ቻድ ይወስደናል። በሱዳን ምዕራብ ዳርፉር ክፍለ ግዛት እየተካሄደ ያለው ከባድ ውጊያ ወደ አጎራባች ሀገሮች ይዛመታል የሚለው ስጋት እየጨመረ መሆኑን ተንታኞች ይናገራሉ። ከትናንት በስቲያ ረቡዕ ከሱዳን ጋር በሚያዋስነው የቻድ የድንበር አካባቢ የተገኘው የቪኦኤ ዘጋቢ የተኩስና የፍንዳታ ድምፅ ሰምቷል። የተገደሉ ሰዎች አስክሬኖችና ቁስለኞችንም አይቷል። የቻድ የፖሊስ አዛዥ በበኩላቸው ሕዝቡ እንዲረጋጋ እያሳሰቡ መሆናቸውን ለቪኦኤ ገልጸዋል። ሄንሪ ዊልኪንስ ከቻድ ኩፍሩን ከተማ ያስተላለፈው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
ኩፍሩን የምትባለው የቻድ የድንበር አካባቢ ላይ ሆኖ በስተ ምስራቅ ከወሰኑ ባሻገር 900 ሜትር ገደማ ርቀት ላይ ከምትገኘው ከቴንደልቲ ከተማ የተኩስ ድምፅ እየተሰማ ነው። የዓይን እማኞች እንደሚሉት በአካባቢው ጃንጃዊድ በሚባሉት በአረቦች ታጣቂ ቡድኖችና ራሳቸውን ከጃንጃዊዶቹ ጥቃት ለመከላከል በወጡ ጥቁሮቹ ሱዳናውያን መካከል ሌሊቱን ውጊያ ተቀስቅሷል። በውጊያው የቆሰሉ ወንዶች የሚጠለሉበት ቦታና የሕክምና እርዳታ ፍለጋ ድንበሩን ተሻግረው ሲገቡ ይታያሉ። በድንበሩ አካባቢ ውጊያ እየተካሄደ መሆኑንና ከተማዋ ውስጥ የገቡ ታጣቂዎችም እንዳሉ ከመካከላቸው አንደኛው ግራ ትከሻው ላይ ተመትቶ የቆሰለ ሰው ይናገራል።
ከድንበሩ ባሻገር ውጊያ ሲካሄድ ነበር። አንዳንዶቹ ታጣቂዎች ከተማዋ ውስጥ ገብተው ነበር። እኛም የተወሰንን ሰዎች ልንከላከል ሞክረናል።
ቁስለኛውን በአካባቢው ወደሚገኝ የሕክምና ማዕከል የሚወስደው መኪና መጥቷል። በሱዳን የጦር ሰራዊትና የፈጥኖ ደራሽ ልዩ ኃይሉ ውጊያ ምክንያት ያገረሸው የምዕራብ ዳርፉር ጎሳዎች ብጥብጥ ወደ ቻድ መዛመቱ እንደማይቀር ነው ተንታኞች የሚናገሩት። የግጭት አፈታትና የሱዳን ጉዳይ አዋቂ የሆኑት በዩናይትድ ስቴትስ ሎንግ አይላንድ ዩኒቨርሲቲ የሕዝብ አስተዳደር ፕሮፌሰሩ በክሪ አልመዲኒ እንደሚከተለው ያስረዳሉ።
It's not in the interest of Europe or the United States or anyone.
የግጭቱ መቀጠል ለአውሮፓም ለዩናይትድ ስቴትስም ይሁን ለማንም አይበጅም። ምክንያቱም ውጊያው ለረጅም ጊዜ ከቀጠለ በእርግጠኝነት መዛመቱ የማይቀር ነው።
ወደ ቻድ ተሰደው ኩፍሩል ውስጥ የተጠለሉት በብዙ ሺዎች የተቆጠሩ ሱዳናውያን ስደተኞች ተረብሸዋል። ከድንበሩ ባሻገር የተገደሉ የጓደኞቻቸውና የዘመዶቻቸው አስከሬኖች ስደተኞቹ ወዳሉበት አካባቢ እየመጡ ነው። ስደተኞቹ አስከሬኑን ፊቱን በለበሰው ሸሚዝ ሸፍነው ተሸክመው ሲወስዱ ነው የሚታዩት። የቪኦኤ ዘጋቢም ቢያንስ 3 አስከሬኖችን አይቷል። እንደ አውሮፓውያን አቆጣጠር የ2003ቱ የዳርፎር ጦርነት ፈጥኖ ወደ ቻድ እንደተዛመተ ተንታኞች ያስታውሳሉ። የጸጥታ ጥናቶች ተቋም ቻድ ተቀማጭ ተንታኝ የሆኑት ሆይናቲ ረሜጂ እንዲህ ሲሉ ያስረዳሉ።
It's something that's very dangerous and that can very easily spread the fightings to Chad.
በቀላሉ ወደ ቻድ ሊዛመት የሚችል እጅግ አደገኛ ሁኔታ ነው። ምክንያቱም ተዋጊዎቹ ራሳቸው በጎሳ የተደራጁ ናቸው።
አሁንም አስከሬኖች እየገቡ ነው። የቻድ የጸጥታ ኃይሎችም በብዛት የተሰበሰቡትን ስደተኞች መበተን ጀምረዋል። ኩፉር ላይ ስለተከሰተው ሁኔታ የተጠየቁት የቻድ የፖሊስ አዛዥ ሐሚድ ዱድዋን የሚከተለውን ምላሽ ሰጥተዋል።
የተተኮሰው ከሱዳን መንግስት ኃይሎች በኩል ሳይሆን ከአማጽያኑ በኩል ከሆነ በአሁኑ ሰዓት አስፈላጊው እርምጃ በሙሉ ተወስደዋል ለማለት እችላለሁ። አሁን ሁኔታው በቁጥጥር ስር ውሏል። ከየት በኩል እንደመጣ አውቀው እየተከታተሉ ስለሆነ ቀደም ብሎ ያያችሁት ሁኔታ እንደገና አይከሰትም። ስለዚህ ረጋ ብላችሁ ተራመዱ።
ሁለቱን አገሮች በሚያዋስነው ድንበር ወደ ቻድ 1500 ሜትር ያህል ገባ ብሎ ባለው አካባቢ አንድ ጥይት መሬት ላይ አረፈ። ሌላም የተኩስ ድምጽ ተሰማ። ያን ሰዓት በስፍራው ተሰባስበው የነበሩት ስደተኞች ተደናግጠው ተበታተኑ።
ቀጣዩም ዘገባ ወደ ሱዳን ይመልሰናል። የተባበሩት መንግስታት ድርጅትና አጋሮቹ ለሱዳን ስደተኞች መርጃ የሚውል የ3 ቢሊዮን ዶላር ድጋፍ እንዲያደርግ አዲስ ጥሪ አቅርበዋል። የተመድ የስደተኞች ከፍተኛ ኮሚሽነር አዲሱን ዓለም አቀፍ የድጋፍ ጥሪ ከትናንት በስቲያ ረቡዕ ግንቦት 9 ቀን 2015 ዓ.ም ያቀረቡት በሱዳን ያለው ግጭት ሁለተኛ ወሩን በያዘበት ወቅት ነው። ዓለም አቀፉ ድጋፍ በሱዳን ጦርነት ለተከበቡ ሚሊዮኖችና ግጭቱን እየሸሹ ወደ አጎራባች ሀገራት በመሰደድ ላይ ለሚገኙ በመቶ ሺዎች ለሚቆጠሩ ፍልሰተኞች እንዲደርስ የታቀደ መሆኑም ተመልክተዋል። አሉላ ከበደ የዚህን ዘገባ ዝርዝር ይነግረናል።
ሱዳን ውስጥ ባለው ቀውስ የተነሳ የእርዳታ ፈላጊው ቁጥር እየጨመረ በመምጣቱ ለዚያች ሀገር ለሚሰጠው የሰብአዊ ምላሽ የተያዘው እቅድም በአንጻሩ ተሻሽሏል። እስከዚህ ዓመት መጨረሻ ድረስ 15 ሚሊዮን ዜጎችን ለመርዳት የ2.56 ቢሊዮን ዶላር በጀት ተጠይቋል። ይህም ከጥቂት ወራት በፊት ከነበረው የ800 ሚሊዮን ዶላር ጭማሪ ሲሆን እስከዛሬ ሱዳንን ለመርዳት ከተጠየቀው የእርዳታ መጠን ትልቁ ነው። የተባበሩት መንግስታት ድርጅትና አጋሮቹ ልዩ የሱዳን ክልላዊ የስደተኞች ምላሽ እቅድ በመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ግብጽ፣ ኢትዮጵያና ደቡብ ሱዳን ለሚገኙ ስደተኞች ከስደት ተመላሾችና እንዲሁም ተቀባዩን ማህበረሰብ ለመደገፍ የ470.4 ሚሊዮን ዶላር ይፈልጋል። ይህም ገንዘብ ስደተኞችን፣ ከስደት ተመላሾችንና የሶስተኛ ሀገር ዜጎችን ጨምሮ ከአንድ ሚሊዮን በላይ ሰዎችን ለመርዳት የታሰበ ነው። በኢትዮጵያ ከ20400 በላይ ሰዎች በአማራ ክልል ከምትገኘው የመተማ ከተማ መግባታቸውን የዓለም አቀፍ የፍልሰት ድርጅት አይኦኤም አስታውቋል። በተመሳሳይም ዓለም አቀፉ የስደተኞች ጉዳይ ተከታታይ ድርጅት በስፍራው ተገኝቶ ያለውን ሁኔታ ተመልክቷል።
ጋላባት ከድንበሩ መተላለፊያ አቅራቢያ እንገኛለን። ይህ በሱዳንና በኢትዮጵያ መካከል የሚገኝ የድንበር መተላለፊያ ነው። ኢትዮጵያ በወዲያ በኩል ከማዶ ነው ያለችው። የኢሚግሬሽን ባለስልጣናትን አነጋግረናል። አሁን በካርቱም ጦርነት እንደተቀሰቀሰ ከነበረው የተሻለ ስርዓት ያለው መሆኑን እየነገሩን ነው። እንደምታዩት በዚያ በኩል አይኦኤም ያዘጋጀ አውቶቡስ አለ። UNHCR, IOM, WFP እና ሌሎች በርካታ የመንግስታቱ ድርጅት ተቋማት ስደተኞቹን ተቀብለው በመርዳት ላይ ናቸው። አብዛኛው ህዝብ የሌላ ሶስተኛ አገራት ዜጋ ሲሆን ሱዳናውያን እና ወደ አገራቸው በመመለስ ላይ ያሉ ኢትዮጵያውያንም አሉባቸው። ከባለስልጣናት ጋር እየተነጋገርን ባለንበትም በተቻለ መጠን ሁኔታው ይረጋጋል ብለን ተስፋ እናደርጋለን።
የልጅነት ልምሻ ባሳደረባቸው ጉዳት በተሽከርካሪ ወንበር እገዛ የሚንቀሳቀሱት ኤርትራዊት ስደተኛ ከልጃቸው ከእናታቸውና ከሌላ ዘመዳቸው ጋር በመሆን ከተጨናነቀው የስደተኛ መጠለያ ካምፕ ውስጥ ተቀምጠው ይታያሉ።
ጦርነቱ በተቀሰቀሰበት ወቅት ሆስፒታል ውስጥ ነበርን። እያንዳንዱ ታካሚ ነፍሱን ለማዳን መሮጥ ነበረበት። ህይወታችን እንደምታዩት ነው። ወደዚህ የመጣሁት ህይወቴን ለማዳን ነበር። አሁን ግን ያለሁት ከበዛ የስቃይ ስሜት ጋር እየታገልኩ ነው።
ቄስ ደሳለ ምስግና ሌላው ኤርትራዊ ስደተኛ ናቸው። እንዲህ ሲሉ ነው ያሉበትንና ተስፋቸውን የገለጹት።
ብዙ ነገር እንጠብቃለን፣ ብዙም ተስፋ እናደርጋለን። ከዩኤንኤችሲአር ብዙ እንጠብቃለን። ከዚህ አስቸጋሪ ህይወት ወጥተን ጦርነት ወደሌለበት ሰላማዊ ህይወት ወደሚኖረን ቦታ መሄድ እንፈልጋለን። ህይወታችንን በብዙ መንገድ ለመለወጥ ተስፋ እናደርጋለን። እዚህ የምታዩዋቸው ሰዎች ሁሉ የሚጸልዩት ለዚያ ነው።
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ዩኤንኤችሲአር እና የስደተኞችና ከስደት ተመላሾች አገልግሎት ድርጅት አርአርኤስ በጋራ በመሆን እንደ ብርድ ልብስ፣ የውባትን መከላከያ አጎበር፣ የመኝታ ምንጣፎች፣ የልብስ ማጠቢያ ሳሙናዎች፣ ባልዲና ጀሪካኖች ለስደተኞችና ለጥገኝነት ጠያቂዎች በማከፋፈል ላይ ይገኛሉ። በመተማ የጊዜያዊ ማቆያ ማዕከል ውስጥ የነበሩ 445 ስደተኞችና 227 ጥገኝነት ጠያቂ ቤተሰቦች በቅርቡ ከከተማይቱ 6 ኪሎ ሜትሮች ወጣ ብሎ ወደሚገኘው ጎርፉ ተራራ ወደ ተባለ ሌላ ጊዜያዊ ማቆያ ተዛውረዋል። በተመሳሳይም ባለስልጣናትና አርአርኤስ በአማራ ክልል በምዕራብ ጎንደር ዞን ሁመራ አካባቢ የስደተኞችና ጥገኝነት ጠያቂዎች ቋሚ መጠለያ ካምፕ ለማቋቋም ማውጣት ማውረድ ይዘዋል። በሱዳን ባለፉት ጥቂት ሳምንታት ውስጥ የተካሄዱት ውጊያዎች በሀገር ውስጥ ከ840 ሺህ በላይ ሰዎችን ሲያፈናቅሉ ወደ ቻድና ግብጽ የሸሹትን ሱዳናውያን ጨምሮ ቁጥራቸው ከ220 ሺህ በላይ የሚገመቱ ስደተኞችና ከስደት ተመላሾች ያቺን ሀገር ጥለው እንዲሰደዱም አድርገዋል። ጦርነቱ ወደ አገራቸው በመመለስ ላይ በሚገኙ ደቡብ ሱዳናውያን ስደተኞችና ከስደት ተመላሾች ላይም አሉታዊ ተጽዕኖ አሳድሯል። አስቸኳይ መፍትሄ ካልተሰጠም ቁጥራቸው የበዙ ሌሎችም በደህንነት ለመቆየትና መሰረታዊ እርዳታ ፍለጋ ለመሰደድ መገደዳቸው አይቀሬ ነው። በመንግስታቱ ድርጅት የተለያዩ ክፍሎች በጋራ የሚወጠነው ይህ የስደተኞች ምላሽ እቅድ የተባለ ፕሮግራም መላው ማህበረሰብ በተባለ አቀራረብም ተቀባዩ ነገሮች የሚረዳ ሲሆን መንግስታትና ማህበረሰቦችን በመደገፍ ምላሹን እንዲያቀናጁም ይደግፋል። ፕሮግራሙ በተያያዘም ድንበር አቋርጠው ለመሰደድ ለተገደዱ ወገኖች የሰብአዊ ድጋፍ ለማቅረብ የ140 አጋሮቹን ዘርፈ ብዙ የስትራቴጂና የፋይናንስ መስፈርቶች ይዘረዝራል።
አድማጮቻችን ያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛ አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን በትግራይ ክልል ጦርነቱ በፈጠረው ክፍተት ኤችአይቪ ከፍተኛ ስርጭት ማሳየቱን የሚመለከት ነው። በትግራይ ክልል በጦርነቱ ምክንያት በተፈጠረው ክፍተት የቫይረሱ መዛመት በከፍተኛ ደረጃ እየጨመረ ስለመሆኑ ምልክቶች መኖራቸውን የክልሉ ጤና ቢሮ የኤችአይቪ ኤድስ መከላከያና መቆጣጠሪያ አስተባባሪ ገለጸ። አስተባባሪው አቶ ፍስሐ ብርሃነ ለአሜሪካ ድምፅ በሰጡት ማብራሪያ ከጦርነቱ በፊት የጸረ ኤችአይቪ መድኃኒት ተጠቃሚ ከነበሩት ከ46,000 በላይ ሰዎች መካከል 13,000 የሚሆኑት የት እንዳሉ አናውቅም ብለዋል። በመቀለ ከተማ በሚገኘው ተስፋ ህይወት የሴቶች ኤችአይቪ ፖዚቲቭ ማህበር በበኩሉ በጦርነቱ ጊዜ በመድኃኒት እጦት 19 አባላቱ እንደሞቱበት ገልጿል። ለማህበሩ አባላት የጦርነት ወራት ከባድ እንደነበሩና ከሰላም ስምምነቱ በኋላ ግን የተሻለ ተስፋ ማግኘቱን ማህበሩ አመልክቷል። ሙልጌታ ጽባ ቀጣዩን ዘገባ ልኮልናል።
በትግራይ ክልል ጤና ቢሮ የኤችአይቪ ኤድስ መከላከያና መቆጣጠሪያ አስተባባሪ አቶ ፍስሐ ብርሃንም ለአሜሪካ ድምፅ በሰጡት ማብራሪያ በክልሉ ከጦርነቱ በፊት የቫይረሱ ስርጭት ለመቆጣጠር ከፍተኛ እንቅስቃሴ ይደረግ እንደነበር አስታውሰዋል። ሆኖም የክልሉ የጤና ዘርፍ በጦርነቱ ምክንያት በከፍተኛ ሁኔታ በመውደሙ በትግራይ የጸረ ኤችአይቪ መድኃኒት ተጠቃሚዎች ከሩብ በላይ የሚሆኑት ያሉበትን ሁኔታ ማወቅ እንዳልተቻለ አስተባባሪው ገልጸዋል።
ወደ 46,000 የሚሆኑ መድኃኒት ተጠቃሚዎች ነበሩ። ስለዚህ እነዚህ መድኃኒት ተጠቃሚዎች በደንብ መድኃኒታቸውን እየወሰዱ ጥሩ ደረጃ ላይ የነበርንበት ሁኔታ ነው የነበረው። አሁን ስናየው ከጦርነቱ በኋላ ግን ያው እንደሚታወቀው ጦርነቱ በጣም ከፍተኛ ጉዳት ነው ያደረሰው ማለት ነው። በተለይ በትግራይ ጤና ስርዓት ላይ ከፍተኛ ውድመት አድርሶብናል። ከነበሩን 46000 መድኃኒት ተጠቃሚዎች ካረንትሊ ወደ 33000 አካባቢ ነው ያሉትና ጤና ተቋማት የዳሰሳ አጭር ዳሰሳ አድርገን ነበርና በዛ የታወቀ ነውና እሱም ስናየው አሁን ወደ 13000 የሚሆኑ የት እንደገቡ አናቃቸውም። ግማሾቹ ሞቶ ሊሆኑ ይችላሉ፣ ወደ ሌላ ቦታም ሄደው ሊሆኑ ይችላሉና በድምር ስናይ እንደዚህ ያሉ መድኃኒት ተጠቃሚዎችም የጠፉበት የተሰወሩበት ሁኔታ ነው ያለውና ይህን ስናይ የትግራይ የኤችአይቪ ስርጭት በጣም ከፍተኛና ፈተና ውስጥ እንደሚያስገባ ነው።
ጦርነቱ በተካሄደባቸው ጊዜያት የዓለም ጤና ድርጅት WHO ወደ ክልሉ ካስገባው በመጠን ውሱን የጸረ ኤችአይቪ መድኃኒት በቀር ከፍተኛ እጥረት እንደነበረም አቶ ፍስሐ አውስተዋል። ከሰላም ስምምነቱ በኋላ ግን ወደ ክልሉ የጸረ ኤችአይቪ ድስ መድኃኒት መግባት መጀመሩን አስታውቀዋል። በመቀለ ከተማና አካባቢዋ የሚንቀሳቀሰውና ከ1000 በላይ አባላት ያሉት ተስፋ ህይወት የሴቶች ኤችአይቪ ፖዚቲቭ ማህበር ስራ አስኪያጅ ወይዘሮ መልከ አስገዶም ለርሳቸውና ለማህበሩ አባላት የጦርነቱ አመታት ከባድ እንደነበሩ አስረድተዋል።
በመድኃኒት እጥረት ላይ እንደ አንድ እንጀራ ተበድረህ እንግዳ መጥቶብህ ተበድረህ ተበላለህ አይደለም። እንግዳ መጥቶብኛ አንድ እንጀራ ስጡኝ ብለህ ከጎረቤት አምጥተህ ሰጠዋል። 6 ወር 2 ወር ካላት አንቺ 2 ወር ልትቆኝ ከአንቺ ቀንሰሽ ለአንዱ እንድትሰጪ 7-8 ክኒና ለ8 ቀን 5 ክኒና ለ5 ቀን 10 ክኒና ለ10 ቀን ስሰጥ ተከፋፍለን ስንጠቀም ነው የሰነበት ነው። አንድ 19 ሰዎች መድኃኒት አጥተው ኤክስፓየር መድኃኒት እንደተሰጣቸው ነው። መድኃኒትም የለም፣ ተደራቢ በሽታም አላቸው፣ ሌላ ተጨማሪ በሽታም ያዘባቸው። በሕክምና ላይ በነጻ የሚያገኙት የነበረ በነጻ የለም፣ መድኃኒትም የለም። ከጦርነቱ ላይ 19 አባሎቻችን ያው አስቆጥር ያለው ሞተውብናል። እኛ በመቀሌ አካባቢዋን ያሉ ሞተውብናል።
የሰሜን ኢትዮጵያን ጦርነት ተከትሎ በክልሉ ቫይረሱ በከፍተኛ ደረጃ እየተዛመተ እንደሚገኝ ጠቋሚ ምልክቶች መኖራቸውን የገለጹት አቶ ፍስሐም በጦርነቱ ወቅት በሴቶች ላይ የተፈጸሙ ጾታዊ ጥቃትና በኢኮኖሚያዊ ችግር ምክንያት ወደ ወሲብ ንግድ የሚገቡ ሴቶች ቁጥር መጨመሩ አብራርተዋል።
ትራንስፖርት አልነበረም፣ የመድኃኒት አቅርቦትም አልነበረም፣ የኮንዶም አቅርቦትም አልነበረም። እንደፈለገ ሰው መከላከል የሚችልበት ሁኔታ ሁሉም ነገር ያው የወደመበት ሁኔታ ነው የነበረውና ይሄን ሁሉን ድምር ስናየው ተፈናቃዮችም አሉ፣ የተፈናቀሉ ዜጎች አሉ። እነዚህም ስናያቸው በድምር የነዚህ ሁሉ እንቅስቃሴ የኤችአይቪ በሽታን ስርጭት እንደሚጨመር ነው የሚያመለክተን ማለት ነው።
በክልሉ በተወሰነ መልኩ የቫይረሱ ምርመራ እየተካሄደ ነው ያሉት አስተባባሪው በዚህም ስርጭቱ የመጨመር አዝማሚያ እንደሚያሳይ አመልክተዋል። ጾታዊ ጥቃት ከተፈጸመባቸው ሴቶች 5% ቫይረሱ በደማቸው እንዳለ በምርመራ መረጋገጡን ገልጸዋል። የስርጭቱ መጠን በትክክል ለማወቅ በቀጣይ ሰፊ ጥናት እንደሚያስፈልግ አቶ ፍስሐ ተናግረዋል። ተስፋ ህይወት የሴቶች ኤችአይቪ ፖዚቲቭ ማህበር ስራ አስኪያጅ ወይዘሮ መልክዓ በሰጡት አስተያየት ከሰላም ስምምነቱ በኋላ የተሻለ ተስፋ እንዳገኙ ገልጸዋል።
ሰላም ለራሱ መድኃኒት ነው። ሰላም ለራሱ አንተ ውለህ ስትገባ በሰላም ገብተህ በሰላም አድረህ ያለችን በልተህ ከሌለም ውሃ ጠጥተህ ብትውልም ያው ሰላም ስለሚያሸንፍ ሰላም አለ። መድኃኒትም ደግሞ ትንሽ የተሻለ ከነበረው የ2 ሳምንት ራቅ ያሉ የ1 ወር ያለን ደግሞ 2-3 ሳምንት ስለሚሰጥ ያለ አሁንም መቀጠል ነው ያለበት።
በአሁኑ ጊዜ በክልሉ ጥቅም ላይ እየዋለ ያለው የቫይረሱ መመርመሪያ ለክልሉ ባለሙያዎች አዲስ መሆኑን የጠቀሱት አቶ ፍስሐ ብርሃነ የመመርመሪያው አጠቃቀም አስመልክቶ ስልጠና እየተሰጣቸው እንደሆነ አስታውቀዋል። ለአሜሪካ ድምጽ ሙልጌታ አጽባሃም
ሙልጌታን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በመቀጠል ደግሞ በብዙሃን መገናኛ የሴት ተንታኞች ተሳትፎ ዝቅተኛ መሆኑ ስለመገለጹ የሚናገረውን ዘገባ እናሰማችኋለን። የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር ሴቶች በዜናና በመረጃ ምንጭነት ያላቸው ተሳትፎ ከ12% እንደማይበልጥ በጥናት ማረጋገጡን አስታውቋል። የማህበሩ የቦርድ ሊቀመንበር ርብቃ ታደሰ ለአሜሪካ ድምፅ ሲናገሩ በብዙሃን መገናኛው ላይ ለሚታየው ዝቅተኛ የሴቶች ተሳትፎ የተለያዩ ምክንያቶች እንደሚቀርቡ ገልጸዋል። በዚህ ጉዳይ ለአሜሪካ ድምጽ አስተያየት የሰጡ ጋዜጠኞችም በልዩ ልዩ ርዕሶች ዙሪያ መረጃ የሚሰጡ ሴት ባለሙያዎች ማግኘት ከባድ እንደሆነ ተናግረዋል። ኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር ይህን ችግር ለመቅረፍ ያግዛል ያለውን የሴት ባለሙያዎች መዘርዘር የመረጃ ቋት እንዳዘጋጀም ተሰምቷል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኳል።
የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር የቦርድ ሊቀመንበር ርብቃ ታደሰ በዘርፉ ያለውን የሴቶች ተሳትፎ የሚቃኝ ጥናት መደረጉን ጠቅሰው ተሳትፏቸውም ዝቅተኛ መሆኑን አረጋግጠናል ብለዋል።
የተለያዩ ጥናቶችን አድርገናል። ሴቶች ሚዲያ ላይ ያላቸው ራሳቸውን እንዴት ሪፕሬዘንት ያደርጋሉ? ይታያሉ ወይ? ይጠየቃሉ ወይ? በዜና ምንጭነት ራሳቸውን ያወጣሉ ወይ? በሌላ ሙያዊ የሆነ ትንተና ላይ ይሳተፋሉ ወይ? ውይይቶች በሚደረጉበት መድረክ ላይ ራሳቸውን ያወጣሉ ወይ የሚለውን ጥናት አድርገን ነበር። ከቢቢሲ ሚዲያ ጋር ሰፖርት አግኝተን ማለት ነው። እና እዛ ላይ የሚታየው ከ12% ያልበለጠ እንደሆነ ነው የሴቶች ተሳትፎ በሚዲያ ማለት ነው። ለምንድን ነው የሚለውን ጥያቄ ብዙ ጊዜ ስናነሳ ከጋዜጠኞችም ከሌሎች ተቋማት የምናገኘው የታሉ የሚል ነው።
በብዙሃን መገናኛ የሴቶች ተሳትፎ ለምን አናሳ እንደሆነ አስተያየት እንዲሰጡን የጠየቅናቸው ጋዜጠኞችም የተለያየ ምላሽ ሰጥተውናል። በሸገር ሬዲዮ በሴቶች ዙሪያ የሚያጠነጥን ይመችሽ የተሰኘ ፕሮግራም አዘጋጅ መልካም ሰው ሰለሞን ለችግሩ ምክንያት ይሆናል ያለችውን ነገር እንዲህ ታብራራለች።
ከሴቶች ሁል ጊዜ ፐርፌክሽን ይጠበቃል። ስህተት አይታለፍም ብዙ ጊዜ ሴቶች ላይ ሴት ስለሆነች ነው የሚል ነገር ስላለ ብዙዎቹ ኤክስፐርትም ሆኑ በኃላፊነት ቦታም ላይ ያሉ የፖለቲካ ስልጣንም ላይ ያሉት ሴቶች ያንን በመፍራት ዝግጅት ይፈልጋሉ። ቀድመው ድንገት ጠርታቸው መጥተው ሊያወሩልህ አይችሉም። እንደዛ ሲሆን ብዙ ጊዜ ሴቶች ፈቃደኛ አይሆኑም። ለምን? ፐርፌክት የሆነ ፐርፌክሽን ስለሚፈልጉ ወይም ጥንቅቅ ያለ ነገር ይዘው መገኘት ስለሚፈልጉ ነው።
በአርትስ ቴሌቪዥን የሴቶችና ቤተሰብ ፕሮግራም አዘጋጅ የሆነችው እመቤት ደመቀ በበኩሏ ጋዜጠኞች ሴት ባለሙያዎችን በመረጃ ምንጭነት ለመጠቀም ስንፈልግ የተለያዩ ችግሮች ይገጥሙናል ትላለች።
ብዙ ጊዜ ሚዲያውን ስናየው እንደ ባለሙያ ሆኖ የሚቀርቡት መረጃ የሚሰጡት ኢንተርቪው የሚደረጉት በብዛት ወንዶች ናቸው። ሴቶችን ማግኘት በጣም አስቸጋሪ ነው። ሴት ባለሙያዎች ስለሌሉ አይደለም፣ አክሰሱም የለም። ምን ያህል ባለሙያ ሴት ባለሙያዎች አሉን ብሎ ሰርች ማድረጉ በጣም ያስቸግራል። እንደገና ደግሞ ሴቶቹም ራሳቸውን እንደ ወንዶቹ ወደ ሚዲያ አያመጡ። ጉዳዩን ታውቀዋለች በደንብ ያቺ ባለሙያ፣ እዛ ጋር ሆና የምትሰራው ነገር ነው፣ ውጤታማ የሆነችበት ነገር ነው። ግን ወደ ሚዲያ መምጣት ሴቶቹ ብዙ አልለመዱ በደንብ ነው። ከልባቸው ነው የሚሰሩት። ውጤት የሚያመጣ ለውጥ የሚያመጣ ነገር ነው የሚሰሩት። ግን ደግሞ ራሳቸውን የሰሩትን ስራ ፕሮሞት ማድረግ ላይ ይቀራቸዋል። ወጥተው አይናገሩም ሚዲያ ላይ። የነሱም እንደ ኤክስፐርት መምጣት አለባቸው። የእነሱ አመለካከትም ሚዲያው ላይ መስተናገድ አለበት እና ይሄ በጣም ስለሚጎል ለማህበረሰቡም ደግሞ የሚደርሰውን መረጃ ግማሽ ያደርገዋል። ወንዶቹ ብቻ መጥተው ሴቶቹ ሲቀሩ ግማሽ መረጃ ነው የምንሰጠው። ይሄ ዓለም ደግሞ የሁለቱም ነው።
የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር በዘርፉ የሚታየውን የሴቶች ተሳትፎ ማነስ ለማስተካከል ያግዛል ያለውን የሴት ባለሙያዎች መዘርዝር አዘጋጅቷል። በመጽሐፍ መልክ የተዘጋጀው ይኸው መዘርዝር በብዙሃን መገናኛ ስራዎች ሊያግዙ የሚችሉ በተለያዩ መስኮች ያሉትን ሴት ባለሙያዎች ሙሉ መረጃ የያዘ ቋት ነው። የማህበሩ የቦርድ ሊቀመንበር ርብቃ ታደሰ የሴት ባለሙያዎች መዘርዝሩን ለማዘጋጀት ረዥም ጊዜ መውሰዱን ገልጸው በመጨረሻ ግን ሌሎችንም በሚያነሳሳ መልኩ ለህትመት መብቃቱን አመልክቷል።
አሁን እንግዲህ 197 ኤክስፐርቶችን አሁን ያጠቃልላል እዚህ ውስጥ በፈቃደኝነት ላይ በመሆኑ ነው ያነሰው ቁጥሩ እንጂ ብዙ ሴት ባለሙያዎች አሉ። እኛ ሚዲያው ላይ የሴቶችን እይታ ለማብዛትና አሉ የሚለውንም ነገር ለማሳወቅ ያሉትንም በሙያቸው ራሳቸውንም ገልጦ ራሳቸውን ለማብራራት እንዲችሉ ለእኛም ብቻ ሳይሆን ለራሳቸውም ፕሮሞት ለማድረግ የተሰራው እና የዜና ምንጭ መሆን እንዲችሉ በየሚዲያው የሚታየውን ክፍተት ለመሙላት እንዲያግዝ ነው። እንግዲህ
የሴት ባለሙያዎች መዘርዝር መዘጋጀት በብዙሃን መገናኛው ዘርፍ ያለውን አናሳ የሴቶች ተሳትፎን ለማሻሻል አንድ እርምጃ ወደፊት ይወስድናል የሚሉት የማህበሩ ቦርድ አባል መሰረት ከበደ በበኩላቸው የተዘጋጀው የመረጃ ቋት በህዝቡ ዘንድ ያለውን የተሳሳተ ግንዛቤ ለመቀየር እንደሚያግዝም ተናግረዋል።
አንድ አመለካከት አለ፣ ሴቶች በተወሰኑ ሙያዎች ብቻ ነው ያሉት የሚባላል። አሁን ይሄኛውን ለመቅረፍ ያግዛል። ሴቶች በበርካታ መስኮች ውስጥ አሉ፣ ቁጥራቸው ሊያንስም ሊበዛም ይችላል። ሴቶቹን ለምንድን ነው የመረጃ ምንጭና የዜና ምንጭ ማድረግ የሚያስፈልገው? ምክንያቱም በርካታ ብዙ ሴቶች በእነዚህ ሴቶች መነሳሳት ያለባቸው ሴቶች አሉ። ወጣቶችም ሊሆኑ ይችላሉ፣ ጎልማሶችም ሊሆኑ ይችላሉ። ስለዚህ እነዚህ ሴቶች መነሳሳት ስላለባቸው ይሄንን የመረጃ መዘርዝር አዘጋጅተን ማቅረብ አለብን፣ ማስተዋወቅ አለብን።
የሴት ባለሙያዎች መዘርዝሩን ለማስመረቅ በተዘጋጀው ስነ ስርዓት ላይ የተገኙ ተሳታፊዎች በብዙሃን መገናኛ ዘርፉ ላይ ያለውን የሴቶች ተሳትፎ ለማሳደግ የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባቸው አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን እናመሰግናለን። ለምሽቱ ከያዝንላችሁ ሌሎች ዘገባዎች መካከል ወደ አንደኛው ስንሻገር በቻድ የሱዳን ፍልሰተኞች ቁጥር በሳምንት ውስጥ በእጥፍ መጨመሩ ተሰምቷል። በሱዳን በሁለቱ ተፋላሚ ኃይሎች መካከል ውጊያው ከተቀሰቀሰ ካለፈው ወር ወዲህ ወደ ቻድ የፈለሱት ሱዳናውያን ቁጥር ባለፉት ሳምንታት ውስጥ በእጥፍ ጨምረው 60 ሺህ መድረሱን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታውቋል። አብዛኞቹ ፍልሰተኞችም ሕፃናትና ሴቶች እንደሆኑ ተገልጿል። ሄንሪ ዊልኪንሰን ቦሮታ በቻድ አዲስ በተመሠረተው የስደተኛ መቀበያ ጣቢያ የደረሱ ፍልሰተኞችን አነጋግረው ያሰናዳውን ኤደን ገረሙ ታሰማናለች።
ግብረሰናይ ቡድኖች ባለፈው ሳምንት ከሱዳን በመነሳት ቻድ የገቡትን 30 ሺህ የሚደርሱ ስደተኞች ለማገዝ እየታገሉ ነው። ይሁን እንጂ የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ከአውሮፓውያኑ ሚያዝያ 15 2023 አንስቶ ወደ ቻድ መግባት የጀመሩት ስደተኞች ቁጥራቸው በእጥፍ አድጓል ይላል። አዳዲሶቹን ስደተኞች ባሉበት ቦታ ለመጎብኘት የአሜሪካ ድምጽ ዘጋቢ ከቻድ ዋና ከተማ ኢንጀሚ ባሮፕላን ብሎም ደግሞ በቻድና በሱዳን ድንበር ላይ የምትገኘው የገጠር ከተማ ወደሆነችው ቦራታ ለመድረስ የአራት ሰዓት መንገድ በመኪና ተጉዞ ደርሷል። በዚህ ስፍራ ከዚህ ቀደም ያልነበረ ከተማ የሚያህል አዲስ ሰፈራ ተመስርቷል። ስደተኞቹ የመጡት አረብ ሱዳናውያን ጥቁሮቹን ሱዳናውያኖች ከሚያሸብሩበትና በማህበረሰቦች መካከል የሰፈነ ህገ ወጥነት እንዲሁም ብጥብጥ ካለበት ከምዕራባዊ ዳርፉር ነው። ከድጃ አርበርብን አብድራህማን ለአሜሪካ ድምጽ ከቦራታ መምጣቷን አስታውቃለች። በግጭቱ ምክንያት ከኮንጋን የመጣ ነው። እጅግ ብዙ ሽብርተኞች አሉ። ለዛ ነው ብዙ ስደተኞች ወደዛ የፈለሱት። ይህንን ብቻ ነው ይዤ መውጣት የቻልኩት። እዚህ ያለነው ለምግብና ለደህንነት ነው ሲሉ ነበር የተናገሩት። ይህ በእንዲህ እንዳለ አይዛክ ባካር በቦራታ ካለፈው ሳምንት ጀምሮ መኖር ጀምሯል። ከመሸሹ በፊት ታጣቂ ቡድኖች ይኖሩበት የነበረውን ኮንጋ ከተማ ሲያወድሙ ተመልክቻለሁ ይላል።
ገንዘብ ለመዝረፍ የሰዎችን ቤት እየሰበሩ ነው የሚገቡት። ገንዘብ ካላገኙ በጉልበት ከመኖሪያ ቤት አስወጥተው ወደ ደቡብ ይልኩሃል አለያም ይገድሉሃል። ሰዎች ሲገደሉ አይቻቸዋለሁ። ስልክ ቢኖረኝ ኖሮ በቪዲዮ እቀርጸው ነበር።
የቦራታ ከንቲባ ቶኮ ባህት ስደተኞችን በመቀበላቸው ደስተኛ መሆናቸው ይናገራሉ። ከንቲባው ድንበር ተሻግረው ካሉ ማህበረሰቦች ጋር የእሳቸው ማህበረሰቦች ትስስር እንዳላቸውም ያነሳሉ። ይሁን እንጂ የእርዳታ አቅርቦት እጥረት አለ።
እነዚህ ሰዎች እጅግ በጣም ብዙ የምግብና በተለይም ደግሞ የውሃ እርዳታ ይሻሉ። ዝናብ ባለመኖሩ የውሃ እጥረት አለ። እርዳታ የሚሹ ሕጻናትና ስራ የሌላቸው ስደተኞች አሉ።
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን መሰረታዊ መጸዳጃዎችን ቢያዘጋጅም ነገር ግን በውሃ አቅርቦት ዙሪያ ብዙ መሰራት አለበት ሲል ያስጠነቅቃል። ዩጂን ቢዩን የኮሚሽኑ ቃል አቀባይ ናቸው። ፍላጎቱ እጅግ ግዙፍ ነው። ነገር ግን የኛ የድጋፍ አቅርቦት በፈንድ የተነሳ እጥረት ገጥሞታል። የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ እንዲሁም ደግሞ ለአዲስ መጪዎቹ ድጋፍ ማድረጉን እንዲቀጥል ጥሪ እያደረግን ነው ብለዋል። በቻድ የዝናቡ ወቅት በዚህ ወር ይጀምራል። ወደ ቦራታ የሚወስደው ጉድጓዳማ መንገድም በቅርቡ በውሃ ሊሞላ ስለሚችል አካባቢውን መድረስ ለእርዳታ ሰጪ ቡድኖች አዳጋች ይሆናል። ለሄነሪ ዊልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ከመላ የቪኦኤ ባልደረቦቼ ጋር በመሆን በዚሁ እሰናበታችኋለሁ። መልካም የሳምንት መገባደጅ ይሁንላችሁ።